ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችኋል? ጌታ አምላካችንን እጅግ አርገን እናመሰግናለን። ስለ ብዙ ምህረቱ እግዚአብሔር ስሙ ይባረክ። ምህረቱ ስለበዛልን በቤቱ ተገኝተናል። አሜን ነው። ጌታ ይመስገን። ምህረቱ ስለበዛልን ነው ያለነው፣ በፊቱ የተገኘ ነው። እኔም ለመናገር እድል የተሰጠኝ፣ እናንተም ደግሞ በቤቱ ሆናችሁ ቃሉን ለመስማት ለማምለክ ሁላችንም እድሉን የሰጠን አምላክ ስሙ ይባረክ። አሜን። ጌታ ይባረክ። እንዲሁ መልእክቴን ለማዘጋጀት ሳለው አንዳንድ እንትኖችን ሳገላብጥ እንዲሁ ያው ኮምፒውተሩን ስጠይቀው አንዳንድ ነገር፣ ለመሆኑ በአመት በስታቲስቲክስ ሰው ስንት ሰው ይሞታል በሰዓት በደቂቃ ያልኩ ስጠይቅ፣ ያው ደቂቃው 115 አካባቢ አለ በደቂቃ። በሰዓት 1-2 ሰው 1.6 ምናምን 1.6 የሚባል ሰው የለም ግን ያው። እና ገረመኝ፣ በየደቂቃው የሚያልፉ ሰዎች አሉ፣ ወደ 100 ምናምን ሰው በደቂቃ። እንግዲህ የእግዚአብሔር ምህረት በዛልን። እኛ ግን ዛሬ አለን። ጌታ ይመስገን። ምህረቱ ነው የሚያስመካን። ጌታ ይመስገን። ጽድቃችን ሳይሆን፣ በጎነታችን ሳይሆን፣ ማንነታችን ሳይሆን፣ ብርታታችን ሳይሆን፣ ችሎታችን ሳይሆን፣ ግን ምህረቱ። በምህረቱ ዛሬ ኑር። አዲስ ቀን ሰጠውህ፣ ኑርበት። እስቲ የተሻለ ነገር አርግበት። እስቲ እኔን ደስ ለማሰኘት ሞክር። ጌታ ይመስገን። አሜን። ክብር ለአምላካችን ይሁን። ፓስተር እንዳለን በወንጌል አትፈር ደግሞም አትፍራ በሚል ነው የምናገረው። በወንጌል አትፈር። በዓለማችን በዙሪያችን ብዙ የሚያሳፍሩ ነገሮች አሉ። ሰዎች በሚያሳፍረው ነገር ዛሬ እንደ ክብር እየቆጠሩ የምናየው እለት እለት የሆነ ነገር፣ የተለመደ ነገር ነው። መጽሐፍ ቅዱሳችን በወንጌል አትፈር ደግሞም አትፍራ ይላል መጽሐፍ ቅዱስ ላይ። ጌታ ቃሉን ይግለጥልን። አሜን። እስቲ ሁላችንም ቆመን እንጸልይ። ሃሌሉያ። ሐዋርያው ጳውሎስ ሲናገር በደብዳቤው በሮሜ መልእክት ላይ ምዕራፍ 1 ቁጥር 16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። እግዚአብሔር ሆይ ስለዚች አዲስ ቀን በእድሜያችን ላይ ስለጨመርካት ቀን እናመሰግንሃለን። ደግሞ ጌታ ሆይ በፊት ተገኘን፣ ስለረዳህን፣ ስላሻገርከን፣ ስላሳለፍከን፣ ስለተጠነቀክልን፣ ስለራራህልን፣ ምህረትን ስላበዛህልን እናመሰግንሃለን። እግዚአብሔር አባት ሆይ እነሆ ዛሬም በፊትህ አለን። ያንተን ድምጽ ሽተን በዚህ ተገኝተናል። እግዚአብሔር አባት ሆይ በእኔም ጌታ ሆይ ተጠቀምብኝ፣ ወንድሞቼንም በእምነት ያለ መስማት እንዲሰሙ እርዳቸው። እግዚአብሔር አባት ሆይ መንፈስህ በመካከላችን ትሁን። እግዚአብሔር ሆይ መንፈስህ በመካከላችን ይመላለስ። ይሄ ጉባኤ ያንተ መገኘት ይሙላበት፣ ያንተ ህልውና ይውረሰን። እግዚአብሔር ሆይ አንተ ከሌለህበት ሁሉ ነገር ከንቱ ነውና፣ ባዶ ነውና፣ ልፋት ነውና። አቤቱ ጌታ ሆይ አሁንም በመካከላችን አንተ ተመላለስ፣ ተመላለስ። እያንዳንዳችንን ንካን፣ እያንዳንዳችንን ዳሰን፣ ጎብኘን፣ ድምፅህን አሰማን። ቆይታችን ከአንተ ጋር ይሁን። በመንፈስ እንዳሰስ፣ መጎብኘት ይሆንልን። እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረች እንዳለ ባሪያ ለእኛም እንደዚሁ ይሆንልን።
እግዚአብሔር አባት ሆይ ካንተ ጋራ ስንገናኝ የሚሆን ነገር አለና ድምጽ ወደኛ ሲመጣ የሚሆን ነገር አለና እንደነበርን አንመለስምና እግዚአብሔር አባት ሁለንተናችንን ላንተ አሳልፈን ሰጠን ክብር ላንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብር ስም አሜን አሜን ጌታ ይባርካችሁ እስቲ አንድ ጥያቄ ለጠይቅ ምናልባት ይገኝ እንደሆነ ከመወለዳችሁ ጀምሮ ወይም ከመወለዳችን ጀምሮ ፈርቶ የማያቅ ወይ ደግሞ አፍሮ የማያቅ ሰው ይኖር ይሆን በመካከላችን እንደውጁን በቅብ ያረክ የፈራ ብል ሁሉም ሊያወጣ ይችላል ብዬ ነው ያልፈራ ያልኩት ወይም ያላፈረ ያልኩት ስለዚህ ሁላችንም በዚህ እንመሳሰላለን ማለት ነው ሁላችንም አፍረን እናቃለን ሁላችንም ፈርተን እናቃለን ማለት ነው ኢትዮጵያም ይሁን ፊንላንድ በጻነታችንም ቢሆን አዋቂ ሆነን ግን ፈርተን እናቃለን አፍረን እናቃለን ማፈርና መፍራትን ስለዚህ ማብራራት አያስፈልገኝም ማለት ነው ሐዋርያው ጳውሎስ ለሮሜ ሰዎች በዚህ ደብዳቤው ላይ ወይ በዚህ መልእክቱ ላይ ሲናገራቸው በመጀመሪያ በምዕራፍ 1 ቁጥር 1 ጀምሮ ሲናገር ስለራሱ ስለ ጥሪው ሲናገር ቆይቶ ቀጥሎ ስለ ሮሜ ሰዎች ማንነት ስለ እምነታቸው የእምነታቸው ሁኔታ በአለም ዙሪያ ሁሉ እንደተሰማላቸው ሲናገር ቆይቶ ከዛ እዚህ ጋር ቁጥር 16 ላይ ሲደርስ እግዚአብሔር ለምን እንደጠራውና ወደነሱ ሊሄድ ብዙ ጊዜ እንዳሰበ እንደሞከረ ነገር ግን እንደተከለከለ ሲናገር ይቆይና ስለዚህ የሚሄድበት ምክንያት ወይ ደግሞ ወደነሱ መምጣት የተመኘበትን ምክንያት ይነግራቸዋል እና ለአይሁድም ሆነ ለግሪክም ሰዎች ወንጌልን የመስበክ እዳ አለብኝ እዳ አለብኝ እዳ ስላለብኝ ስለዚህ ይሄንን ለማድረግ እተጋለሁ ይሄንን ለማድረግ ጠማለሁ ይሄንን ለማድረግ አስባለሁ ይላቸዋል ከዛ በኋላ ቁጥር 16 ላይ እንዳነበብነው በወንጌል አላፍርምና ይላል በወንጌል አላፍርምና እና ጳውሎስን ለምን እንደማታፍረው ብንለው አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ለአይሁድም ሆነ ለግሪክ ሰዎችም ለሚያምኑ ሁሉ የምንም አይነት ዜጎች ቢሆኑ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና በወንጌል አላፍርም ይላል የተለያዩ ሀገሮችን ተጠቀሰ አይሁድን ግሪኮችን አህዛብን ከላይ ሲጠቅስ ቆይቶ ከዛ በኋላ በወንጌል አላፍርምና ይላል መቼ ሰው ድንገት አላፍርም ቢላችሁ እንዴ ለምንድነው የምትለው ይባላል ጳውሎስ ዝም ብሎ አይደለም አላፍርም የሚለው ሊያሳፍረው የሚፈልግ የሚሞክረው ነገር ስላለ ነው የወንጌል አገልጋይ ስለሆነ ወንጌል ሰባኪ ስለሆነ በቦታ እስከ ቦታ እየተንቀሳቀሰ ብዙ ቤተክርስቲያንንም እየመሰረተ ብዙ ሰዎችንም ወደ እግዚአብሔር መንግስት እየጠራ ያለ ሰው ስለሆነ ነገር ግን ያንን ነገር እንዳያረግ እየታገለ ያለው ነገር ስላለ አላፍርም ይላል ለሰዎች ሲናገር እኔ አላፍርም እቀጥላለሁ ምናልባት አታፍርም እንዴ የሚለው ነገር አለ አታፍርም እንዴ እንግዲህ ማፈር የሚለው ሐሳብ ምናልባት በስሜታችን የሞኝነት የመታለል የማነስ ያለ መብቃት ሰዎች ደስ የማይላቸው ነገር የማይፈልጉት ነገር ስናመጣ ሰዎች አታፍርም እንዴ ይባላል ሰዎች አይፈልጉትም አታፍርም እንዴ በቃ እንደዛ አይነት ነገሮችን በመናረግ ጊዜ ሰዎች ላልተቀበሉ የሚያሳፍር ነገር ሊመስል ይችላል እና ጳውሎስ በሚያገለግልበት ዘመን ሁሉም ሰው የሚቀበለው አልነበረም እና ብዙ ትግል ነበረበት ብዙ መከራ ነበረበት ብዙ መሰናክሎች ነበሩበት ብዙ ችግሮች ነበሩበት እና ለዚህ ነው ለሮሜ ሰዎች በወንጌል አላፍርም ለአይሁድ ቢሆን ለግሪክም ቢሆን ለሚያምኑ ሁሉ ለተማረውም ቢሆን ላልተማረውም ቢሆን ለባለጠጋውም ቢሆን ለድሃውም ቢሆን ለነጩም ቢሆን ለጥቁሩም ቢሆን ለቅርቡም ለሩቁም ቢሆን የእግዚአብሔር ኃይል ለማዳን ነው የእግዚአብሔር ኃይል ለማዳን ነው ይላቸዋል ሶስት ነጥቦችን ነግራችኋለሁ ወደሚቀጥለው ማለፍ ስላለብኝ ሶስት ነጥቦችን እናገራለሁ። የማያፍርበት ምክንያት ምንድነው? ጳውሎስ አላፍርም ሲል ለሮሜ ሰዎች ሊያስተላልፍ የፈለገው ነገር ምንድነው? ብዙ ምክንያቶች ሊጠቀሱ ይችላሉ። እኔ ግን ሶስት ዋና ብዬ ማስባቸው ነገሮች አሉ። በአንደኛ ደረጃ የእግዚአብሔርን ፍቅሩንና ምህረቱን እያሰበ ነው። እግዚአብሔር ከምን ወይም ከምን ሁኔታ ከየት ስፍራ እንዳነሳውና እንዴት ታሪኩን እንደለወጠውና እንዴት የእግዚአብሔር ልጅ አድርጎ እንዴት ታማኝ አድርጎ እንደቆጠረው እንዲያገለግል ይህን ትልቅ አደራ እንዴት እንደሰጠው ስለሚያቅ የእግዚአብሔርን ፍቅር ስለሚያቅ አላፍርበትም ይላል። የምትወዱትን ሰው ወይም ስለ እሱ ሰው ማውራት ወይ ከእሱ ጋር አብሮ ማሳለፍ ታፍሩበታላችሁ? በፍጹም አታፍሩ። አናፍርበት። ከሚስቴ ጋር መታየት በጣም ደስ ይለኛል። ስለ ሚስቴ ማውራት በጣም ደስ ይለኛል። እናንተም ከምትወዱት ሰው ጋር ስለምትወዱት ሰው ለማውራት ከምትወዱት ሰው ጋር መታየት በጣም ደስ ይላችኋል። ሐዋርያ ጳውሎስ ጌታ እንዴት እንደወደደው ያውቃል። ከየት ስፍራ እንዳነሳው ያውቃል። ስለ እሱ ቢነቀፍ ሌሎች ነገሮች ቢደርስበት አያፍርበት። ፍቅሩ ያስባል። ስለዚህ ምንድነው የእግዚአብሔር ቃል አንደኛ ጢሞቴዎስ ምዕራፍ 1 ላይ እንዲህ ብሎ ይናገራል። ሐዋርያው ጳውሎስ ይህን ነገር ሲገልጥ አንደኛ ጢሞቴዎስ ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ከ12 እስከ 17 እንዲህ ይላል፣ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችን ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምህረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምህረትን አገኘው ይላል። ሐዋርያው ጳውሎስ ለጢሞቴዎስ ራሱን ሲያስተዋውቅ ነው፣ እኔ የመጣሁበት እንደዚህ ነው። እኔ ከኃጢአተኞች ሁሉ አንደኛ የምባል ሰው ነበርኩ። እኔ አመፀኛ፣ ተሳዳቢ፣ አንገላች፣ ክርስቲያኖችን ማሳድድ፣ ክርስቲያኖችን ሰላም ያሳጣው፣ መብትና ፈቃድ እንዲሰጠኝ ጓግቼ ተመኝቼ አግኝቼ ሳሳድዳቸው ሳስራቸው እነ እስጢፋኖስን በመገደሉ ላይ በመወገሩ ላይ አብሬ ተባበርኩ። ነገር ግን እግዚአብሔር ለእኔ ፍቅሩ ተገለጠና ምህረትን አደረገልኝ ይላል። እግዚአብሔር ስሙ ይባረክ። እኔ ሞት ቅጣት የሚገባኝ ሰው ነበርኩኝ። ነገር ግን እግዚአብሔር ምህረትን አደረገልኝ፣ ፍቅሩን አሳየኝ። ስለዚህ እኔ በሱ አላፍርም ይላል። በሱ በፍጹም አላፍርም ይላል። ምንም ውስጥ ነገር ብገባ ለእኔ ያንን ሁሉ ኃጢአት ትቶ ምህረቱን አበዛልኝ፣ ስለዚህ አላፍርበትም ይላል። ስለዚህ አላፍርበትም ይላል። ወንድሞቼ እህቶቼ፣ እኔና እናንተስ ጌታ ከየት ስፍራ እንዳነሳን እናስብ። እግረ መንገዳችን ባይደርስልን ኖሮ፣ እውነት መንገድ ህይወት መሆኑን ባይገልጥልን ኖሮ የት ነበር አድራሻችን? ከነማ ተሻልንና ጌታ እኛን ጠራን፣ ገለጠልን ራሱን? እናፍርበታለን ዛሬ? እሺ፣ እንደገና እንነጋገራለን። ሁለተኛ የእግዚአብሔር ትእዛዙና ማስጠንቀቂያው ስለሆነ ነው። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ሲናገር እንዲህ አለ። ማርቆስ ምዕራፍ 8 ቁጥር 38 ላይ እንዲህ ይላል የእግዚአብሔር ቃል፣ በዚህም በዘማዊ በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክቱ ጋር በመጣ ጊዜ በእርሱ ያፍርበታል ይላል። ይሄ ትንሽ ጠንከር ያለ ነው። ጌታ ኢየሱስ ክርስቶስ ሲናገር ነው። ለደቀ መዛሙርቱ ለህዝቡ ነው የሚነግራቸው እና በዚህ ትውልድ መካከል ስትመላለሱ በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በርሱ ያፍርበታል ይላል። ስለዚህ ጳውሎስ ሁለተኛ በወንጌል አላፍርም ስትል ምን ማለት ነው? ስትሉት ጌታ ኢየሱስ ክርስቶስ ዳግም ይመለሳል ይመጣል እና ጌታ ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር በክብር ሲገለጥና ሲመጣ እንዲያፍርብኝ ነው ያልፈልግም። አላፍርም እኔ ዛሬ ስለሱ መከራ መቀበላለሁ። ይመጣል እኮ ጌታ ዳግም እኮ ይመለሳል በክብር ይመለሳል። ሲመለስ እንዲያፍርብኝ ነው ያልፈልግም። የታቀሃለው እንዲለኝ እኔ አልፈልግም። ጌታ ኢየሱስ ክርስቶስ በማስጠንቀቅ ያለ ደቀ መዛሙርቱ ነው ያላቸው ይሄ። ስለዚህ ጠንቀቅ ብለን ማየት አለብን ይሄን ነገር። ይሆናል ሊሆን ይችላል ሊሆን ይችላል ሊፈጸም ይችላል። እኔ እንዲያፍርብኝ አልፈልግም ጌታ። እንደ ኤቭሪ ሳንዴ አቴንድ ታረግ ነበር ኤስ ጉድ ግን እኮ በሰው ፊት ታፍርብኝ ነበር። ስራ ቦታ መቼ የኔን ስም አንስተህ ታውቃለህ? መቼ ከጓደኛህ ጋር ተነጋግረህ ታውቃለህ? በዘመዶች መካከል የኔ ስም ሲነሳ ተሸማቀ ስንት እኔ ወጣው ቢለኝ ምን እላለሁ? እስቲ ህይወታችንን እንመርምረው። እስቲ ህይወታችንን እንመርምረው። አላፍርም ይላል ሐዋርያ ጳውሎስ። አላፍርም ይላል አላፍርም። ጌታ ኢየሱስ ክርስቶስ ስለኛ አላፍርም። መስቀሉ ላይ ሲሄድ ሊያድነን ሲፈልግ ነፍሱን አሳልፎ ሲሰጥ አላፈረብንም። አላፈረብንም። እግዚአብሔር የተመሰገነ ይሁን። አላፈረብንም። መከራ ሲቀበል ጻድቁ ኢየሱስ ስለ ኃጢአተኞች እኛ ደግሞ ኃጢአተኞች ለጻድቁ ጌታችን ለኛ ኃጢአት ዕዳ ስለከፈለው ስለሱ ማፈር የለብንም። የሚመጣውን ሁሉ ልንቀበል ይገባል። መጽሐፍ ቅዱሳችን ሐዋርያ ጳውሎስ ለፊልጵስዩስ ሰዎች ምን ይላቸዋል? በስሙ ልታምኑ ብቻ ሳይሆን ስለ ስሙም መከራ ልትቀበሉ ነው የተጠራችሁት ይላል። መከራ ማመን ብቻ ሳይሆን መከራ ይላል መጽሐፍ ቅዱስ። ሶስተኛ ሐዋርያ ጳውሎስ እዛው መጀመሪያ ያነሳ ነው ሐሳብ ጋር سنመለስ ምንድነው የሚለው? የእግዚአብሔር ሁሉን ያመኑትን የማዳን ዓላማውን ስለተረዳ ነው። እግዚአብሔር ማያፍረው ጳውሎስ እግዚአብሔር በልጁ በኢየሱስ ክርስቶስ ወይም ደግሞ በወንጌል ዓለምን ሁሉ የማዳን ዓላማውን ስለተረዳ ነው። በኢየሱስ ክርስቶስ ነው ዓለም ሁሉ ሊድን የሚችለው። ስለዚህ ግሪካውያኖች ፍልስፍናዎች ነበሩና በእነሱ ፊትም ያልተማረ ብለው ቢንቁኝ ምን አልተመራመር ገና አልገባውም ቢሉኝም አላፍርም። አይሁድም ደግሞ ምንድነው የሚለው ኢየሱስን ይከተላል እንደገና ብለው በሃይማኖት መንገድ ቢንቁኝ እኔ አላፍርም። ሌሎቹም በራሳቸው መንገድ ሊያጥላሉኝ ቢሞክሩ እኔ አላፍርም። በወንጌልም አላፍረው ምክንያት ዓለምን ሁሉ ሊያድን የተገለጠ የእግዚአብሔር ጥበብ በወንጌል ውስጥ ስላለ ነው የሚለው። እግዚአብሔር ስሙ ይባረክ። ዓለምን ሁሉ ሊያድን ጠቢብ ቢሆን ወይ ደግሞ ያልተማረ ቢሆን ወይ ደግሞ ባለጠጋ ቢሆን ድሃም ቢሆን ወይም ደግሞ ሌላም ቢሆን ወንጌል ሁሉንም ሊያድነው ይችላል ነው። ለተቀበሉት ሁሉ ያድናቸዋል፣ በስሙ ለሚያምኑት ሁሉ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ይሰጣቸዋል ይላል። ስለዚህ አላፍርበትም ይላል። ወገኖቼ እስቲ እናንተ ትንሽ አሰብ እናርግ። እስቲ ወደ ስራችን እንሂድ። እስቲ ወደ ቤተሰባችን፣ ወደ ጓደኞቻችን፣ እስቲ ወደ ወንድሞቻችን እንሂድ። እስቲ እንሂድ በሐሳብ። እንዴት ነው ኢየሱስን ክርስቶስን ይዘን سنመላለስ سنኖር እንዴት ነው? እዛ አካባቢ እናፍርበታለን ወይ سنመካበታለን? ስኑ ያዳነኝ፣ ስኑ ሰላሜ የሆነው፣ ስኑ ረፍት የሰጠኝ፣ ስኑ የዘላለም ህይወት ወራሽ ያረገኝ ነው ውስጣችን በትምክት ነው ያለው ወይስ በማፈር ነው ያለው? ልንደብቀው ነው ወይስ ልናወጣው ነው? ያሰብና በተለይ ጌታ ኢየሱስ ክርስቶስ እንዳለ በቃሌና በእኔና በቃሌ የሚያፈርብኝ እኔ ደግሞ ከቅዱሳን መላእክቱ ጋር በክብር ስገለጥ አፍርበታለሁ። ኦ እግዚአብሔር ይርዳን ወገኖቼ፣ እግዚአብሔር ይርዳን። በኢየሱስ አይታፈርም። ገበናችንን ነውራችንን ኃጢአታችንን ሸፍኖ ገና ኃጢአተኞች ሆነን ሳለን ደርሶልን ከጥፋት መንገድ መልሶን የእግዚአብሔር ልጆች እንድንሆን ታሪካችንን የለወጠ ኢየሱስ አይታፈርበት። እግዚአብሔር የተመሰገነው። ዘመዶችም ቢሆኑ በቃ ይጣሉን፣ ምን እናረጋለን? በቃ ምን እናረጋለን? እነሱን መጥላት አይፈቀድም። ማንንም ሰው መጥላትም አይፈቀድም። ነገር ግን ኢየሱስ መሃል መጥቶ መለያየት ከመጣ ምን ይደረጋል? ኢየሱስ ለነሱም ያስፈልጋል። ኢየሱስ ለነሱም ያስፈልጋል። እግዚአብሔር ስሙ ይባረክ። ልንጸልይ ይገባል። እግዚአብሔር በሰጠን ጥበብ ሁሉ ልንመሰክር ይገባል። ስለዚህ ሐዋርያው ጳውሎስ ጢሞቴዎስን እንደዚህ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 ላይ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ አሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም ይለዋል ሐዋርያው ጳውሎስ። ከራሱ አልፎ ይሄንን እንደ ልጄ የሚለውን ጢሞቴዎስን ወጣት አገልጋይን ሲያበረታታው አቅጣጫ ሲያስይዘው ምንድን ነው የሚለው? እንግዲህ የአዲስ ትርጉም ስለ ጌታ መመስከር ይለዋል። ይሄ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር። ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተው ስለ ዓለም ኃጢአት ነውና ኃጢአትን ሊያስወግድ ነውና በእሱ እንዳታፍር። እኔ እስር ቤት ያለሁት ወንጌልን ስለሰበኩ ይሄን የሚያድነውን ወንጌል ስለሰበኩ እንደ ኃጢአተኛ እንደ ወንጀለኛ ተቆጥሬ እስር ቤት ገባሁ። እንዳታፍር እንዳታፍር እንዳታፍር። ነገር ግን አብረኸኝ ምን በል? መከራን ተቀበል። ለመከራ ኢንቪቴሽን ይሰጠዋል፣ ይልክለታል። መከራ አብረ ተቀበል። እስር ከሆነ እስር ቤት፣ ሌላም ነው ከሆነ ሌላ። በኢየሱስ ግን አይታፈርም። እግዚአብሔር ስሙ ይባረክ። አሜን ነው አሜን ነው። እግዚአብሔር ይመስገን። ጢሞቴዎሶች አንፈር፣ በቃ አንፈር። በቃ ዛሬ ያለንበት ዓለም ይሄ ኋላ ቀር የሆነ ነገር ምንድን ነው የምታመጣብን ይላል አንዳንዱ። ይሄ በቃ አሁን እኮ ዘመኑ የሰለጠነ ነው፣ ይሄ እኮ በቃ እሱ እኮ ኦልድ ነው ይሏችሁ ይችላል። በቃ ሊያሳፍሩን ይሞክራል። እንዴ አላነበብክም ሊሏችሁ ይችላል። እንግዲያውስ ማንበብ አለብን ሊሏችሁ፣ ሊያቃልሉት የኢየሱስ ክርስቶስን አዳኝነት ሊያቃልሉ ሊፈልጉ ይችላሉ። ወንድሞችና እህቶች ኢየሱስ ክርስቶስ ያድንሃል ብለን በኃይል ልንመሰክርላቸው ይገባል። ሜዳ ላይ ምስክርነት ስትወጡ ስንወጣ የተለያዩ ሰዎች ነው የሚያጋጥሙን፣ የተለያዩ ሰዎች ነው የሚያጋጥሙን። አንዳንዶቹ በጣም ደስ ይላቸዋል፣ በጣም በቃ ደስ ይላቸዋል። እንደዚህ አይነትም አለ እንዴ ይላሉ። አንዳንዶቹ ደግሞ ደንገጥ ብለው ግራ ተጋብተው ያነባሉ፣ ይሰሙናል። አንዳንዶቹ ደግሞ ይቃወሙናል፣ ያጥላሉታል፣ ያጥላሉታል። የዛን ጊዜ ምንድን ነው የሚሰማን? የዛን ጊዜ ርኅራሄ ነው የሚሰማን፣ ርኅራሄ ወይስ የማፈር ስሜት? ወንጌላችን ዛሬ ያድናል። እግዚአብሔር ስሙ ይባረክ። አሜን ነው። ያድናል፣ ያድናል። ለግሪኩም፣ ለአይሁዱም፣ ለአሕዛብም፣ ለሚያምኑ ሁሉ ወንጌል ያድናል። አይታፈርበትም። እግዚአብሔር አምላካችን ስሙ የተባረከ ይሁን። በወንጌል አትፈር፣ ደግሞም አትፍራ። አደለ? ወደ አትፍራ እንለፍ። አትፍራ። ሃሌሉያ። እግዚአብሔር አምላካችን ስሙ የተባረከ ይሁን። ሐዋርያት ሥራ ምዕራፍ 18 ላይ ይኸው ጳውሎስ እግዚአብሔር እንዲህ ይለዋል። ጳውሎስ በአንድ ሁኔታ ውስጥ ሲያልፍ ነበርና እግዚአብሔር እርሱን ሊያበረታው ወደ እርሱ ሲመጣ እንመለከታለን። ምዕራፍ 18 ሐዋርያት ሥራ ቁጥር 9 እና 10 አነባዋለሁ። 9 እና 10 ጌታም ሌሊት በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብ የሚነሳብ የለምና አትፍራ፣ ነገር ግን ተናገር ዝምም አትበል፣ በዚያ ከተማ ብዙ ህዝብ አሉኝና አለው ይላል። እግዚአብሔር ስሙ የተባረከ። በቆሮንቶስ ከተማ ነው ጳውሎስም በቆሮንቶስ ከተማ ገባና ጳውሎስ በአገልግሎቱ ሰዓት ቆሮንቶስ ከተማ ገብቶ በዚያ በምኩራብ ገብቶ ያገለግል ነበር። አይሁድ አሉ፣ ግሪካውያኖች አሉ። አይሁዳውያኖች በጣም ተቃወሙት፣ በጣም ተቃወሙት፣ ተጣሉት። መጽሐፍ ቅዱስ ይህን ስታነቡ ከላይ ከቁጥር 1 ጀምሮ ስታነቡ ታገኙታላችሁ። ቁጥር 5 ጀምሮ ላንበበው እሺ፣ ሐሳቡ እንዲያያዝ። ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር። ነገር ግን በተቃወሙትና በተሳደቡ ጊዜ ልብሱን እያራገፈ ደማችሁ በራሳችሁ ነው፣ እኔ ንጹሕ ነኝ፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም ወጥቶ ኢያስጦስ ወደሚባል እግዚአብሔርን ወደሚያመልክ ሰው ቤት ገባ። ቤቱም በምኩራብ አጠገብ ነበረ። የምኩራብ አለቃ ክርስጶስም ከቤተሰቦቹ ሁሉ ጋር በጌታ አመነ። ከቆሮንቶስ ሰዎችም ብዙ በሰሙ ጊዜ አምነው ተጠመቁ። ጌታም ሌሊት በራእይ ጳውሎስን እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው ይላል። እግዚአብሔር የተመሰገነ ይሁን። በጳውሎስ ውስጥ አንድ ነገር እያለፈ ነው ከገጠመው ሁኔታ የተነሳ። እዛ ቦታ ላይ በምኩራብ እያገለገለ ሳለ ኢየሱስ ክርስቶስ እንደሆነ ጌታ እንደሆነ አዳኝ እንደሆነ በሚሰብክበት ጊዜ አልተቀበሉትም፣ ተቃውመውታል፣ እንዲሁም ሰድበውታል ይላል እግዚአብሔር ቃል። ከዚህ የተነሳ ምናልባት ፍርሃት ውስጡ ሳያልፍ አይቀርም። የእግዚአብሔር ድምፅ ዝም ብሎ አይመጣምና ወደ ሰው እና መጽሐፍ ቅዱሳችን የሚለው ጌታም ሌሊት በራእይ ጳውሎስን ነው የሚለው። በራእይ ነው የመጣው፣ ያለ ምክንያት አይመጣም። እግዚአብሔር ልብን የሚመረምር አምላክ፣ ያው የሰውን መንፈስ የሚመዝን አምላክ ወደ ጳውሎስ ሲመጣ ጳውሎስ ያለበትን ሁኔታ ስለሚያውቅ ነው። በመጽሐፍ ቅዱሳችን ላይ ስንመለከት እግዚአብሔር የጠራቸውን አባቶቻችንን ለዓላማው ሲያንቀሳቀሳቸው በጉዟቸው ላይ የተለያየ ሁኔታ ሲሰማቸው እግዚአብሔር እየተገለጠ ብዙ ጊዜ አትፍራ ሲላቸው እንሰማለን። ቅድምም መዘምራን በዛ መንፈስ ይጀምሩ ነበር፣ አብርሃምን እግዚአብሔር ወይም ያዕቆብን እንዴት እየተናገረው እንደነበር እና አብርሃምን እግዚአብሔር በዘፍጥረት 15 ላይ ስንመለከት እኔ ጋሻህ ነኝ አትፍራ ሲለው ታያላችሁ። ምክንያቱም አብርሃም የእምነት ሰው ከምድሩ እግዚአብሔርን ሰምቶ የተንቀሳቀሰ ሰው እባርክሃለሁ አበዛሃለሁ የተባለ ሰው ከብዙ ዓመታት በኋላ አሁንም ልጅ የለም ሲያይ ልጅ የለም ግራ ተጋባ። በፍርሃቱ ስለነበረ እግዚአብሔር የአብርሃምን ልብ ሊያጸናው ስለፈለገ አብርሃም በተናወጠ ጊዜ ወደ አብርሃም መጥቶ በራእይ አብርሃምን አብርሃም እኔ ጋሻህ ነኝ አትፍራ ሲለው እንመለከታለን። ደግሞ ልጁን ይስሐቅን ስትመለከቱ እንደዚሁ እሱም በዘፍጥረት 26 ላይ ትመለከታላችሁ። ቁጥር 23 24 ላይ እግዚአብሔር ከይስሐቅ ጋር ስለነበረ ይስሐቅን በብዙ ስለባረከው ፍልስጤማውያኖች ቀኑበት ይላል እግዚአብሔር ቃል። ከዛ በኋላ ጉድጓድ በቆፈረ ቁጥር ለምንጭ ለማውጣት ውሃ ለማውጣት እየተጣሉት ጠላቶች ይደፍኑበታል። ከሷ ደግሞ ዞር ይልና ሌላ ይቆፍራል። አሁንም ይደፍኑበታል። አሁንም ደግሞ በቃ አልጣለም ብሎ ዞር ይልና ይቆፍራል። አሁንም ከዛ በዛ ቦታ ላይ አልተጣሉትም ይላል እግዚአብሔር ቃል። ያንን ቦታ ረሆቦት ብሎ ጠራው ይላል እግዚአብሔር ቃል። ከዛ በኋላ እግዚአብሔር በራእይ አሁንም መጣ ወደ ይስሐቅ። ይስሐቅ እኔ የአባትህ የአብርሃም አምላክ ነኝና አትፍራ። በቃ ተመሳሳይ ነው መልእክቱ። እግዚአብሔር የሰዎች ልብ ይናወጣል። ይስሐቅ እያለፈ ያለበት ሁኔታ አለ። አሁንም ይመጡና ይጣሉኝ ይሆን ሚል ይመስለኛል። አብርሃም ልጅ ይመጣ ይሆን ነበር የሱ ጥያቄ። ይስሐቅ ደግሞ ይጣሉኝ ይሆን ይሄም ውሃ ይደፈን ይሆን ነበር የሱ ጥያቄ። ከዛ ደግሞ ልጁን ስታዩት ያዕቆብን እንደዚሁ ከእግዚአብሔር ዮሴፍን አሰበና በባዕድ ምድር ዮሴፍን ከእስር ቤት አውጥቶ ፕራይም ሚኒስተር ባደረገው ጊዜ በእስራኤል ምድር ደግሞ ድርቅ ስለነበረ ምግብ ስለጠፋ ምግብ ፍለጋ ግብጽ ሲወርዱ ወንድሞቹ ከዛ በኋላ ወንድሞቹና ዮሴፍ ተገናኙ። የእግዚአብሔር ቃል እንደተነገረ ተፈጸመ። ወንድሞቹ ሰገዱለት። ከዛ በኋላ አባታችን በሕይወት አለ በሉ አምጡ። አባታቸው ተጠራ። አባታቸው ሲጠራ ያዕቆብ ልጅ ዮሴፍ በሕይወት አለ በሕይወት አለ ሊያይ ይፈልጋል ናፍቋል። ምን ያረገ ነው? እዛ ፕራይም ሚኒስተር ነው። ያዕቆብ ተጽናና ደስ አለው። ነገር ግን ወደ ግብጽ መሄድ ፈራ ይላል መጽሐፍ ቅዱስ። ወደ ግብጽ መሄድ ፈራ። ሸምግሎ ነበር። እግዚአብሔር መጣ ወደ ያዕቆብ። ያዕቆብ ወደ ግብጽ መውረድ አትፍራ፣ እኔ ካንተ ጋራ እወርዳለሁ አብሬ እኔ ካንተ ጋራ ወደ ግብጽ አብሬ እወርዳለሁ ሲለውና ልቡን ሲያጸናውና ያለ አባቶችን እየተገለጠ አላማውን በሕይወታቸው ለማከናወን ለመፈጸም አትፍራ አትፍራ እያለ እግዚአብሔር እነዚህን አባቶች ልባቸውን ሲያጸና እናያለን። በብሉይ ኪዳንም በአዲስ ኪዳንም እንመለከታለን። አሁን ጳውሎስ ጋር ደረሰ እግዚአብሔር። በጳውሎስ ዘመን ደግሞ ጳውሎስ ወንጌል ሰባኪ ሆኖ ተጠርቷልና ወንጌል እየሰበከ ሳለ ከቦታ ቦታ እየተንቀሳቀሰ ቆሮንቶስ ደረሰ። ቆሮንቶስ ጋር ጳውሎስ ተንገዳገደ፣ ተረበሸ፣ ታወከ። ምን ይሆን ብሎ ኖ ገና እኔ ረጅም ጉዞ አለኝ ጳውሎስ፣ ካንተ ጋር ገና ረጅም መንገድ አለኝ፣ አትፍራ ሲለው እንመለከታለን። አትፍራ አትፍራ። እግዚአብሔር ስሙ ይባረክ። አሜን። እግዚአብሔር ይመስገን። አትፍራ አለው እግዚአብሔር ጳውሎስ። አትፍራ አትፍራ። ሁኔታ ሲታይ ይፈራል። ሁኔታ ሲታይ ይፈራል፣ ያስፈራል ያስፈራል። አይሁዶች ደግሞ ቀላሎች አይደሉም። አይሁዶች ቀላሎች አይደሉም። እነ እስጢፋኖስን ያሳደዱ እነ ያዕቆብን ያሳደዱ እስከ ሞት ድረስ የወገሩ ቀላሎች አይደሉም። ጳውሎስ ደግሞ በዛ አልፈዋል። ያውቃል ከተነሱበት እንደማይመለሱ ያውቃል። ያዕቆብ ልቡ ተናወጠ። እግዚአብሔር ግን ወደ እሱ መጥቶ አትፍራ ሲለው እንመለከታለን። እንግዲህ ይሄ ፍርሃት ምን ሊመጣ ነው ብሎ ነው። እንግዲህ ምን ሊመጣ ይሆን? እንግዲህ ማፈር ጉዳይ ስሜት ነው። እንግዲህ መሸማቀቅ፣ በቃ መጥፎ ፊሊንግ ይመጣል። ሼም የሆነ ፊሊንግ ሊመጣ ይችላል። መፍራት ግን ትንሽ ጫን ያለ ነገር ነው። አንድ ነገር ይሆናል ነው። በቃ እኔንም ከምድር ገጽ ያስወግዱኝ ይሆን ብሎ ነው የፈራ እያስባለ ፈርቷል። እግዚአብሔር ግን መጥቶ አትፍራ ሲለው እንመለከታለን። እዛው ስፍራ ላይ ስትመለከቱ እንዲህ ታገኛላችሁ። እግዚአብሔር አትፍራ ያለበትን ምክንያት ስንመለከት እኔ ከአንተ ጋር ነኝ ሲለው ነው የምንመለከተው። ያለ መፍራቱ ምክንያት ይሄ ችግር ሲፈጠር፣ ይሄ ሁኔታ ሲፈጠር እግዚአብሔር አብሮት አለ። ትዝ እንደሚላችሁ በደማስቆ መንገድ ላይ እሱ ራሱ ክርስቲያኖችን እያሳደደ በሚሄድበት ጊዜ ጌታ ኢየሱስ የተናገረው ስለምን ታሳድደኛለህ ነው ያለው። ምክንያቱም ልጆቹ ወይም ክርስቲያኖቹ ክርስቲያኑ ህብረተሰብ በሚነካበት ጊዜ ጌታ እኔ እነካለው ነው የሚለው። በሚጎሳቆሉበት ጊዜ እሱም አብሮ ይጎሳቆላል። ስለዚህ አሁንም እኔ ከአንተ ጋር ነኝ ጳውሎስ ሲለው ይገባዋል። እኔ ከአንተ ጋር ነኝ፣ አይዞ አይዞ፣ ሁኔታውን እቆጣጠራለሁ። በእርግጥ በአንዳንድ ሁኔታዎች ውስጥ በምናልፍበት ጊዜ በስጋችን የምንቀበለው መከራ አለ። ግን እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል ይላል እግዚአብሔር። ከክርስቶስ ፍቅርም የሚለየን የለም። በስጋ የሚመጣው በእግዚአብሔር ጸጋ እንቋቋመዋለን። እግዚአብሔር የተመሰገነ ይሁን። ጸጋ ይሰጣል ጌታ። በቃ መጽሐፍ ቅዱሳችን በእሳት ውስጥ አታልፍም አላለም፣ ግን ባለፍክ ጊዜ እኔ ካንተ ጋር ሆናለሁ ነው ያለው። በማዕበል ውስጥም አታልፍም አላለም፣ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ ነው ያለው። ጌታ አብሮን ካለ እግዚአብሔር ስሙ ይባረክ። የእሳቱን ኃይል የሚቆጣጠር የማዕበሉ ጌታ አብሮ ካለ እሰየው፣ እግዚአብሔር ስሙ ይባረክ። ትልቁ ነገር ጌታ አብሮ መኖሩና አለመኖሩን ቼክ ማድረግ ነው። አሜን ነው። ዮሴፍ ግብጽ ወረደ ይላል መጽሐፍ ቅዱስ ሸጡትና ወረደ ይላል እግዚአብሔርም አብሮት ነበር ይላል እግዚአብሔር የተመሰገነ ይሁን ስለዚህ እግዚአብሔር አብሮት ስለነበረ ላየለት ፍጻሜ ጋር አደረሰው እግዚአብሔር ስሙ ይባረክ በጶጢፋራ ቤትም ይለፍ በእስር ቤትም ይለፍ በተለያየ ችግር ይለፍ ነገር ግን እግዚአብሔር አብሮት ስለነበረ አሳለፈውና በእያንዳንዱ ትምህርት እየሰጠው አሳለፈና ያሰበለት ያየለት ቦታ አደረሰው እግዚአብሔር አብሮ መሆኑ ትልቅ ነገር ነው እግዚአብሔር ይመስገን አሜን ነው ጌታ ይመስገን ስለዚህ እግዚአብሔር ለምንድነው አትፍራ ያለበት ምክንያት እኔ ካንተ ጋር ነኝ ነው እነዚህ ችግሮችን ቢኖሩ እነዚህ ሁኔታዎችን ቢኖሩ እኔ ካንተ ጋር ነኝ ነው እኔ ካንተ ጋር ነኝ አይዞ አትፍራ የሁሉ ጌታ የሆንኩኝ እኔ ካንተ ጋር ነኝ እግዚአብሔር የተመሰገነ ይሁን ከኛ እግዚአብሔር ከኛ ጋር እንዲሆን ከእግዚአብሔር ጋር አካሄዳችንን ማስተካከል ነው ያለብን እግዚአብሔር ስሙ ይባረክ አረማመዳችን ከእግዚአብሔር ጋር ጤናማ ይሁን እግዚአብሔር በምንም ውስጥ ብናልፍ ግን እግዚአብሔር ያሳልፋል የእግዚአብሔር አምላካችን ስሙ ይባረክ የእግዚአብሔር ዓላማ ስለነበረበት ነው ይሄ ጉዳይ በዚህ ሁኔታ ውስጥ የእግዚአብሔር ዓላማ ስለነበረበት ነው ለምንድን ነው ነገር ግን ተናገር ዝምም አትበል ይለዋል ለምን በዛጅ በቆሮንቶስ ከተማ ሊድኑ የሚገባቸው ብዙ ሰዎች አሉኝ ይላል ብዙ ሰዎች አሉኝ እግዚአብሔር ቃል እኮ ነው የሚናገረው እኔ ካንተ ጋር አነኝ ማንንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ ነገር ግን ተናገር ዝምም አትበል በዚህ ከተማ ብዙ ህዝብ አሉኝና አለው ብዙ ህዝብ ነበረው እግዚአብሔር በዛ በቆሮንቶስ ከተማ ወንጌል ሰምተው ሊድኑ የሚገባቸው ዝም ካለ ግን ጳውሎስ እንዴት ይሰማሉ ነው ጥያቄው እግዚአብሔር ስለዚህ አትፍራ የሚለው ተናገር እንደዚህ አይነት ነገሮችን ቢኖሩ ተናገር ወንጌልን ተናገር አሉ ሊድኑ የሚገባቸው የተዘጋጁ ልቦች አሉ ሊቀበሉ ሊሰሙ የተዘጋጁ ልቦች አሉ አንተ ተናገር እግዚአብሔር ስሙ ይባረክ አሜን እኛ እንናገር በቃ ዓለም መቼም ልትስማማ አትችልም ሰይጣን መቼ ሊስማማን አይችልም መቼ ሊከፍት አይችልም መንገዱ መቼም ተስማምቶ ስበኩ ሊል አይችልም አድርጉ ሊል አይችልም ሰይጣን መቼም ስለዚህ ቢቃወምም ወንጌል ግን መሰበክ አለበት በጊዜውም አለጊዜውም በሚመችም በማይመችም የሞላ በመሰለም ጊዜ የጎደለም በመሰለ ጊዜ ወንጌል መሰበክ አለበት አንዳንድ ጊዜ ብዙ ሰዎች ሲሰሙ አንዳንድ ጊዜ ምንም ባይሰማም መሰማት አለበት መነገር አለበት ዛሬ ጳውሎስ የለም ዛሬ እኛነን ዛሬ ጴጥሮስ የለም እኛነን ያለነው ይሄ ድምጽ የመጣው ለጳውሎስ ሳይሆን ለኛ ነው ዛሬ ለኔና ለእናንተ ነው ወንድሞቼ እህቶቼ ወንድሞቼ በዙሪያችን በሄልሲንግ ከተማ እግዚአብሔር ሊያድናቸው የሚፈልጋቸው ብዙ ሰዎች አሉ በቃ እንዲመለሱ የሚፈልጋቸው ብዙ ሰዎች አሉ እኛ ዝም ካልን እንዴት ይሰማሉ እኛ ምክንያት ካበዛን እንዴት ይሰማሉ? በቃ አቤት ምክንያታችን ዝርዝሩ ብዛቱ በተለይ በቃ ለመስክር ሲባል አቤት ምክንያት ብዛት ከት ውልቅ ውልቅ ብቅ ብቅ እንደሚል አይታወቅም ለጸልይ ሲባል አይታወቅም ምክንያቶቹ የሚደረደሩት ለመስክር ሲባል ደግሞ ይብስበታል ይመጣል በቃ ምክንያት በቂ የሚመስሉ ምክንያቶች አሉ በቃ በደንብ በማስረጃ የተረገጡ የሚመስሉ ምክንያቶች አሉ አዎ ልክ ነው ምንልበት ማለት ነው አዎ ዝም አትበል አለው እግዚአብሔር ጳውሎስ ዝም አትበል እግዚአብሔር መስራት ያቀተዋል መላእክቱን መላእካ አቀተው እንዴ አላቀተውም ሰውን መረጠ እኔና እናንተን መረጠ ፈቃዳችንን ጠየቀ በቃ ተናገር ዝም አትበል በቃ መስራ ቤት በቃ ድል ካገኘ ለዛ ሰውዬ ንገረው በቃ ንገሪያት ለዛ ሴትዮ ኢየሱስ ይወድሻል በላ በቃ ብዙ ምናምን ጥቅስ ምናምን ስብከት ማዘጋጀት አያስፈል ምን አልሽ ስትልሽ በቃ ጌታ ይሰጣል የዛን ጊዜ በቃ ጌታ ይጨምራል ቃልን በአፍ ላይ ያስቀምጣል እግዚአብሔር ስሙ ይባረክ ስለዚህ ዝም አትበል ነው በቃ አትፍራ መጽሐፍ ቅዱስ ምን ይላል ምሳሌ 29:25 ላይ ይመስለኛል ሰውን መፍራት ወጥመድ ያመጣል። በእግዚአብሔር የታመነ ግን እርሱ ምን ይላል? ያመልጣል መስለኛል ቃሉ በትክክል ካስተዋስኩ ፓስተር ነው ጥቅሱ ወይስ ሰዓትኩ? ግን ያ ዋናው ጥቅስ የሚያስፈልገው በሰውን የሚፈራ በወጥመድ ይያዛል የሚለው ነው። ስለዚህ ሰዎችን ከፈራናቸው ሰዎች በቃ ወጥመድ ውስጥ የሆነ ደግሞ መንቀሳቀስ አይችልም አይደለ? እግዚአብሔር ነፃ ያውጣን በቃ ከዛኛውም ሰውዬ ከዛሽኛውም ሴትዮው በቃ ከሁሉም ነፃ ያውጣን። ለምንድን ነው ምንፈራቸው? እንውደዳቸው፣ እንዲያውም እንራራላቸው። ንጌታ እኮ የሚጠይቀኝ እኮ እንዴ ስንት አመት አብራችሁ ስትሉ ነበር? በቀን 8 ሰዓት፣ በሳምንት 40 ሰዓት፣ እንዴ በአመት ስንት ሰዓት አብራችሁ ስታሳልፉ ነበር? አንድ 3 ደቂቃ እንኳን ተጠቅመህ ብትነግረው ምን አለበት? ምን አይነት ጭካኔ ነው ቢለኝ ምን እለዋለሁ? ጌታ ይፍታን፣ ፍርሃታችንን ከላያችን ላይ ያንሳው። እግዚአብሔር ስሙ ይባረክ። ያንሳው ፍርሃታችንን ያንሳው። በቃ ፋብል ስጋችን ነው የሚወረደው። በቃ ቢሰድቡን ቢንቁን በቃ ያው ኢየሱስ ተንቀዋል፣ ዮሐንስ መጥምቁ ተንቀዋል፣ ሐዋርያት ተንቀዋል፣ እነ ጳውሎስ ተንቀዋል። በቃ ከዛ ያለፈ ነገር ምን ይመጣል? ምንም አይመጣም። በቃ በዝምበል ብትባሉ ነው ምን ሌላ ምን ይመጣል? ምንም አይመጣም። ስለዚህ ጌታ ፍርሃቴን ቁረጣው ነው ዝምታዬ ይለወጥ። በቃ ልተንፍስ። በቃ ለጓደኞች አብሬ ስንት አመት አብሬያቸው የወጣው የገባው እስከ ዛሬ አልተናገርኳቸው ጌታው ይቅር በለኝ ማለት አለ። ይቅር በለኝ እስካሁን ድረስ ምንም ነገር አልነገርኳቸው እና ጭካኔ ነው። ጌታው ይቅር በለኝ ማለት አለብን። ስለዚህ እግዚአብሔር ጳውሎስን የሚለው በቆሮንቶስ ከተማ ሊድኑ የሚገባቸው የተዘጋጁ ልቦች ብዙ አሉና ዝም አትበል። እኔ በዛ ቦታ የላኩ በደማስቆ መንገድ ላይ ተገናኘውህ ይሄንን ስራ ነው የተፈራረምነው ካንተ ጋራ። ይሄን ስራ እንድትሰራ ነው መንገድ የህይወት መንገድ የጀመርከው። እኔ የተገለጥኩልህ በዛ ጎዳና ላይ ይሄን ስራ እንድትሰራ ነው ኃይሌን ያለበስኩ ያወረድኩብህ ይሄን ስራ እንድትሰራ ነው። ዝም አትበል ጳውሎስ። እንዴ በየስማችሁ አስገቡራታችሁ። በቃ ዝም አንበል። እግዚአብሔር የተመሰገነ ይሁን፣ አሜን። የሚገርመው ፍርሃት ጌታ ኢየሱስ ክርስቶስም ኤክስፒሪየንስ ያደረገው ጉዳይ ነው። በስጋው ላይ ሊቀበል ስላለው መከራ በጌቴሰማኒ ያች ሰዓት በደረሰች ጊዜ መጽሐፍ ቅዱስ እንደፈራ ይናገራል። አለማመን ማለት አይደለም፣ ጥርጥር አይደለም፣ ግን በስጋው ላይ ሊቀበል ስላለው ነገር ነው። ስለ ቁስሉ ስለ ህመሙ ነው መጽሐፍ ቅዱሳችን ሲናገር። እያጠቃለልኩ ነው። ከሰማይም መጥቶ ይላል ሉቃስ ወንጌል ምዕራፍ 22 ቁጥር 43 እስከ 45 ነው ማነበው። ከሰማይም መጥቶ የሚያበረታው መልአክ ታየው፣ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። ጌታ ኢየሱስ ክርስቶስ በፍርሃት ያጣጥር ነበር ማለት ነው፣ ይጨነቅ ነበር ማለት ነው። ለምንድን ነው? የሰውን ልጅ ሁሉ ኃጢአት ዕዳ ለመክፈል ስጋው መስቀል ላይ መሰቀል ነበረበት። ያ ብቻ ሳይሆን ከዛ በፊት ያለው ግርፋቱ፣ ያለው ስቃዩ፣ ያለው ያ ማጣጣር ሲያስበው ፍርሃት ይዞት ነበር። ፍርሃት ግን እሱ ለኛ ነው፣ ያ ነገር ለኛ ነው። ስለዚህ በመጨረሻ ልል የምፈልገው ጌታን ኢየሱስ ክርስቶስን የወደደንን ጌታ በእውነት ብንወደው ፍርሃት ከላያችን ላይ ይበራል፣ በቃ ይሄዳል። መጽሐፍ ቅዱስ ነው እንደዛ የሚለው። ዮሐንስ በመልእክቱ ላይ እንዲህ ይላል አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 ላይ እንዲህ ይላል፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ይላል መጽሐፍ ቅዱስ። ስለዚህ ጌታን